የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
ማንም ሰው አለ ታሪኩ እንደማይኖር አገርም አለ ታሪኩ አይኖርም። ምክንያቱም ምን ጊዜም ከየት ጀምሮ የደረሰ ነው እንግዲህ ማንኛውም ሂደት በዚህ ነው የሚተነብለው እና ያሁኑ ሁኔታ እንዱ ብቻ ያሁኑ ሁኔታ ብቻ ማለት መረዳታችን ወደ ኋላ ተመልሰ እንዴት እንደዚህ መጣ አሁን ኢትዮጵያ እንዴት ተፈጠረች ድሮ ምን ተመስል ነበር በመሃል በስንት አይነት ሂደት ውስጥ ነው ያለፈችው ጠባ ወሰፍታ እንደዚህ በመጨረሻ ደግሞ በ19ኛው መቶ ዓመት ደግሞ አሁን ያዘችውን ቅጽ እንዴት ነው ያዘችው እንደኝነኝ ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው።
ክብር ህይወቴ በሚል ርዕስ ያሳተሙትን ግለ ታሪክ መጽሐፋቸውን በቅርቡ ያስመረቁት እውቁ ምሁር ፕሮፌሰር ባህሩ ዘውዴን ድምጽ ነው የሰማነው። ከእሳቸው ጋር የተደረገው ቆይታ ከዜና በኋላ ይቀርባል። ሰላም ጤና ይስጥልን። ከዋሽንግተን ዲሲ ያክብሮት ሰላምታችን ይድረሳችሁ ውድ አድማጮች። የቅዳሜ ሐምሌ 8 2015 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። ዋና አዘጋጇ ጽዮን ግርማ ናት። በማህፀን ፊስቱላና ህክምናው ዙሪያ ያተኮረ ዘገባም ለዛሬ ይዘናል። በሁለተኛው የዝግጅታችን አጋማሽ ደግሞ እንግዱ ወልዴ በሙዚቃ ቃና መሰናዶ እያዝናናችሁ ያመሻል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የምናስቀድመው የዓለም ዜና ይሆናል። መልካም ምሽት።
እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። የደብረ ብርሃን ከተማ አስተዳደር ፖሊስ አዛዥ ማንነታቸው ያልታወቁ ግለሰቦች በተኮሱት ጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሙኒኬሽን ጽፈት ቤት አስታወቀ። መስፍን አራጌ ዝርዝር አለው።
የደብረ ብርሃን ከተማ ፖሊስ መምሪያ ኃላፊ ኮማንደር ምኑ የለት ጭንቅሎ ትናንት ማምሻውን ማንነታቸው ባልታወቀ ሰዎች በጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሙኒኬሽን ጽፈት ቤት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኮማንደሩ በከተማዋ በደማቅ ስነ ስርዓት የሚከበረው የስላሴ ዓመታዊ በዓል በሰላም እንዲጠናቀቅ ሲያስተባብሩና አመራር ሲሰጡ መቆየታቸውን ጽፈት ቤቱ አስታውቋል። በዓሉ ተጠናቆ ለሌላ የጸጥታ ስራ ተሰማርተው ባሉበት ሰዓት ማንነታቸው ባልታወቁ ሰዎች ተተኩሶባቸው ወደ ሕክምና ተቋም ቢወሰዱም ህይወታቸው ማትረፍ እንዳልተቻለ ጽፈት ቤቱ ገልጿል። ጽፈት ቤቱ ከቅርብ ጊዜያት ወዲህ ባልተለመደ መልኩ ታዋቂና ጠንካራ የፖለቲካም ሆነ የጸጥታ ዘርፍ አመራሮች ያላቸውን ግለሰቦች የመግደል እንቅስቃሴ መታየቱን ገልጾ የከተማዋን ሰላም ለማደፍረስና ልማትን ለማዳከም የታሰበ ሲል የገለጸውን ተግባር አውግዟል። ኮማንደር ምኑ የለ ጭንቅሎ ከአባታቸው ጭንቅሎ ወርቅነህና ከእናታቸው ላንቻ አደላሁ እንደሻው የካቲት 21 ቀን 1965 ዓ.ም በሰሜን ሸዋ ዞን መራቤቴ ወረዳ ኮራ ወንጭት ቀበሌ መወለዳቸውን ከየካቲት 2014 ዓ.ም ተመረጀ ጀምሮ የከተማዋ ፖሊስ አዛዥ በመሆን ማገልገላቸውን የደብረ ብርሃን ከተማ አስተዳደር መንግስት ኮሙኒኬሽን ጽፈት ቤት ኃላፊ መቅደስ ብዙና ካጋሩን የህይወት ታሪካቸው መረዳት ችለናል። የሶስት ወንድ ልጆች አባት የሆኑት የኮማንደር ምኑ የለት የቀብር ስነ ስርዓት ዛሬ ከሰዓት በኋላ ቤተሰቦቻቸው፣ የስራ ባልደረቦቻቸውና ከፍተኛ የመንግስት አመራሮች በተገኙበት ደብረ ብርሃን ከተማ በሚገኘው እግዚአብሔር አብ ቤተክርስቲያን ተፈጽሟል። ግድያው በ12 ቀናት ውስጥ በሰሜን ሸዋ ዞን የተገደሉትን አመራሮችና የጸጥታ ዘርፍ ባልደረቦች ቁጥር ወደ 3 አሳድጎታል። ሰኔ 27 ቀን 2015 ዓ.ም ተመረተ በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 29 2015 ዓ.ም ተመረተ ምክትል ሳጅን ያለለት ደጉ የተባሉት የሸዋ ሮቢት የፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋ ሮቢት ከተማ አስተዳደር መንግስት ኮሙኒኬሽን ጽፈት ቤት ገልጾ ነበር። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሽጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ አካባቢ የተገደሉትም ሚያዝያ 19 ቀን 2015 ዓ.ም ተመረተ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።
በሱዳን 3 ወር ያስቆጠረውን ግጭት ለማስቆም ሁለቱ ተዋጊ ወገኖች አዲስ የሽምግልና ጥረት በተቀበሉ ማግስት ባህሪ በተሰኘችው ከተማ አንዳንድ ቦታዎች ከፍተኛ ውጊያ ማካሄዳቸውን ነዋሪዎች አስታወቁ። የሰሜናዊው የባህሪ ከተማ ነዋሪዎች ሁለቱ ተፋላሚዎች አልፋያ በተባለው ድልድይ አቅራቢያ ያካሄዱት ውጊያ ጠዋት ከእንቅልፋቸው እንደቀሰቀሳቸው ለሮይተርስ ተናግረዋል። ውጊያው ከሰዓት በኋላም ቀጥሎ የአየር ድብደባ የመድፍና የመሳሪያ ተኩስ ድምጽ መስማታቸውንም አመልክተዋል። በተመሳሳይ ሌሎች አይነማኞች በደቡብ ካርቱም በሚገኘው የጦር ሰፈር አቅራቢያ ውጊያ መካሄዱን ጠቁመዋል። በግጭቱ የመጀመሪያዎቹ ቀናት ፈጥኖ ደራሽ ድጋፍ ሰጪ ቡድኖች በዋና ከተማዋ የተሰራጩ ሲሆን የሱዳን ጦር ደግሞ ትኩረቱን ያደረገው ብዙም ለውጥ ባላመጣው የአየርና የመድፍ ጥቃቶች ላይ ነው። በቅርቡ በካይሮ የተካሄደውን የሽምግልና ጥረት ከግብጽ ጋር ቅርበት ያለው የሱዳን ጦርና ፈጥኖ ደራሹ ድጋፍ ሰጪ ቡድን ተቀብለውት ነበር። ከዚሁ ከሱዳን ግጭት ጋር በተያያዘ ዜና በሱዳን የሚካሄደው ውጊያ የሀገሪቱን ደካማ የጤና ስርዓት ለአጠቃላይ ውድቀት እየዳረገው በመሆኑ በሚሊዮን የሚቆጠሩ ሱዳናውያን ለድንገተኛ ወይም ስር የሰደደ የጤና እክሎች ህክምና ማግኘት አይችሉም ሲል የተባበሩት መንግስታት ድርጅት ትላንት አስታውቋል። የመንግስታቱ ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ባወጣው መግለጫ ግጭት ያቀረቡት ጥረት በህክምና ተቋማት ላይ የደረሰው ጉዳት ወይም በቁጥጥር ስር መሆን እንዲሁም በህክምና ሰራተኞች ላይ የሚደርሱ ጥቃቶች በሰዎች ህይወትና የጤና አገልግሎት የማግኘት ችሎታ ላይ ከፍተኛ ጉዳት እያደረሱ ነው ብሏል። ቺካጎ ዩኒቨርሲቲ የሚገኘው ኖርክ የተሰኘ የህዝብ ግልኙነት ምርምር ማዕከል ከአሶሲየትድ ፕሬስ ጋር በመሆን ባለፈው ወር ያካሄዱት አንድ ጥናት አሜሪካውያን ዲሞክራሲ አሁን እየሰራ ባለበት ሁኔታ ደስተኛ ለመሆናቸውን አመለከተ። በጥናቱ መሰረት ግማሽ የሚሆነው የአሜሪካ ህዝብ ወይም 49 ከመቶ ዲሞክራሲ በትክክል ስራ ላይ እየዋለ አይደለም ያለ ሲሆን ዲሞክራሲ በጣም ወይም እጅግ በጣም ጥሩ ሆኖ እየሰራ ነው ያሉት 10 ከመቶ ብቻ ናቸው። 40 ከመቶ የሚሆኑት ደግሞ እንደ ነገሩ እየሰራ ነው ብለዋል። ጥናቱ በተያያዥነት በተመለከተው ሁለቱ ዋና የአሜሪካ የፖለቲካ ፓርቲዎች የዲሞክራሲ መርሆችን ምን ያክል ያከብራሉ ለሚለው ነጥብ ሁለቱም እጅግ ዝቅተኛ ደረጃዎች አግኝተዋል። በዚህ መሰረት 47 ከመቶ የሚሆኑት አሜሪካውያን ዲሞክራት ፓርቲ የዲሞክራሲ መርሆችን ከመከተል አንጻር መጥፎ ስራ እየሰራ ነው ያሉ ሲሆን 56 ከመቶ የሚሆኑት ደግሞ ሪፐብሊካኖች የተሻለ ስራ መስራት ይችላሉ ብለዋል። አሶሲየትድ ፕሬስ በበኩሉ የጥናቱ ውጤት በተለያዩ ጫፎች የሚገኙ አመለካከቶች በተስፋፋበት ሀገር ከወረርሽኝ የዋጋ ግሽበትና የኢኮኖሚ ውድቀት ሊከሰት ይችላል ከሚል ፍርሃት ለመውጣት በሚደረገው ጥረት ሰፊ የፖለቲካ መገለል እንዳለ ያሳያል ብሏል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
የዓለም ዜናዎቹን አድምጠን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት የሚተላለፍላችሁ የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ትቆዩ ዘንድ በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዝግጅት ይሆናል የምናልፈው ቆይታ ከፕሮፌሰር ባህሩ ዘውዴ ጋር። ኢትዮጵያውያን የህይወት ተመክሯቸውን በግለ ታሪክ መልክ ለህዝብ ማስነበብ ከጀመሩ ጥቂት አመታት አልፈዋል። በቅርቡ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናት ተቋም በመኮንን አዳራሽ ህብር ህይወቴ ግለ ታሪክ በሚል ርዕስ የአንድ ዝነኛ ምሁር ግለ ታሪክ መጽሐፍ ተመርቋል። በተጨማሪም የኚህ መምህርና ምሁር የተለያዩ ሰፊ አስተዋጽኦዎች እውቅና ተሰጥቷቸዋል። ፕሮፌሰር ባህሩ ዘውዴ በታሪክ የትምህርት መስክ በአዲስ አበባ ዩኒቨርሲቲ ልዩ ልዩ የሥራ ክፍሎችና ተቋማት የሰጡት አገልግሎት አርአያነት ያለውና የላቀ እንደሆነ ተገልጿል። የጥናት ስራቸው ፍሬዎች የሆኑት አያሌ ቁጥር ያላቸው መጻሕፍትና መጣጥፎች የአቻ ሊቃውንትን አድናቆት አትርፈዋል። ባህሩ በኢትዮጵያ ብቻ ሳይሆን በመላው አፍሪካ በታሪክ ጥናት ከሚጠቀሱ ቀዳሚ ሊቃውንት መካከል አንዱ ናቸው። ስራዎቻቸውም በአፍሪካ፣ በአውሮፓና በአሜሪካ ታላላቅ ዩኒቨርሲቲዎች ማስተማሪያዎች መሆናቸውን የሚያውቋቸው የሙያው ሊቃውንት መስክረውላቸዋል። መለስካቸው አመሃ ከፕሮፌሰር ባህሩ ዘውዴ ጋር አጭር ቆይታ አድርጓል።
ዛሬ 46 ዓመት በፊት ከእንግሊዝ ሀገር የዶክትሬት ዲግሪውን ይዘው አገሩን ለማገልገል እንደተመለሱ አላበሳው ምናልባት ወደ እስር ቤት ተወርውረዋል። ከዚያ ወጥተው ግን ያደረጉትን ዛሬ በተመረቀው ግለ ታሪክ መጽሐፉ ገልጸውታል። እንደተመከሩት እንግሊዝ ሀገር ቀርቶ ቢሆን በእርግጠኝነትም እናውቀው እንደማይተሰሩ ብቻ ሊሆን ይችላል። ወደ ሀገሩ መመለሱ አሁን ይሰሰውታል?
አይ እኔ መቼም ጸጥቶኛ አውቀው። ምክንያቱም ያን እንደ ደንቀራ ነው የማየው እና ከዛ ከደንቀራ አልፌ የሰራሁት ነገር በጣም ብዙ ስለሆነ ምንም አይደለም። ደግሞ በእኔ ብቻ አይደለም በጠቅላላ በሀገር የመጣ ጉዳይ ስለሆነ ከኔም የባሰ የሞቱም አሉ። አለ ምክንያትም የተገደሉ አሉ። ከተገደሉ በኋላ ለፍች የተጠሩ ሁሉ አሉ። ይሄ ሁሉ አለ እና እዛ በቀር ኖሮ እንግሊዝ ሀገር ከሆነ እንግዲህ ስደተኛ ወይም ደግሞ ፕሮፌሰሩ እንደደገሰልኝ አማርኛ አስተማሪ ሆኜ አማርኛ አስተማርኩኝ እንትን ነበር። ያ ለመሰማራት ከመፈልግበት መስክ ጋር የራቀ ነው። አለበለዚያም ደግሞ ዌስት ኢንዲስ ዩኒቨርሲቲ ኦፍ ዌስት ኢንዲስ አመልክቼ ነበረ። ያጋጣሚ ነገር ሆኖ መቼም ጣፈንታ ሆኖ መሰለኝ እኔ እዚህ ሀገር በገባሁ ነው በሳምንቱ አዎንታዊ መልስ የመጣሁ። እሱም ባገኝ ኖሮ ያው ጃማይካ ሄዳለሁ፣ አንዲት ቆንጆ አበሻ መሰል ሚስት አገባለሁ እና እዛ ወልዳለሁ። እና ግን በአካዳሚክ ህይወት ግን በጣም ባዶ ነው የሚሆነው፣ ምክንያቱም ለኢትዮጵያ ምንም መረጃ አይኖረኝም። እና ስለዚህ ያችን ቅደንቃራ አልፌ ከዛ በኋላ በምርምር በራሴ ምርምር ሁለተኛ በተቋም ማጠናከር በመገንባታ በተለይ ታሪክ ክፍለ ትምህርትና የኢትዮጵያ ጥናት ተቋምን በማጠናከሩ በኩል የሰራዋቸውን ሳይ ምንም ጽጥታ ነገር የለም። እንኳን ተመደስኩ ነው የምለው።
ሌላው ደግሞ እዚሁ መጽሐፍ ላይ ያነሱት ነገር አለ። የሂሳብ ትምህርት በጣም ይወድ እንደነበረና ውጤቱም ከፍተኛ እንደነበረ በግል ታሪኮ ነግረውናል። ይህ ፍቅሮ ከፍተኛ ሁለተኛ ደረጃ እያሉ እንደተለወጠም በዚሁ መጽሐፋቸው ተውናል። በተለይ የአንድ ውጭ ሀገር መምህር የማስተማር ዘዴውና አቀራረቡ ይህም አለበት አሰኝቶ የታሪክ ትምህርትን አጥብቀው ያዙ። በዛሬው ዘመን አባባል በፍቅር ይወድታል ማለት ይቻላል። በጊዜው ከእውቀት አኳያ እንዴት ያለ ትርጉም ቢሰጡ ነው ትምህርቱን እንዲወዱ አስተዋጽኦ ያደረገው?
በአጠቃላይ ታሪክ ሲባል ብዙ ሰው የሚያሰለቸውም የማይስበውም ነገር ምንድን ነው? ይሄ የሰዎች ስምና የዓመተ ምሕረት እሱ ላይ ነው ትኩረት የሚሆነው። በተለይ ብዙ ጊዜ ህንዶች ሲያስተምሩን የነበረው ከዛ በፊት በዛ ላይ የሚያተኩር ነገር ነው እና ምንም ጭንቅላትህን ብዙ የሚያሰራ ነገር አይደለም። ሽምደዳ የምንለው ነገር አላለም በዛን ጊዜ፣ አሁን እንደሚባል አላውቅም። ሽምደዳ ነው እና ሸምደድ ነው፣ ከዛ በኋላ መልሰ መጥፋት ነው አይነት ነገር ነው እንጂ ታሪክ እንደዚህ ነው የሚመስለኝ የነበረው ማለት ነው። ግን ታሪክ እንደ ሂደት እንደ ፕሮሰስ አላለም፣ የአይዲያስ ግጭት ፍጭት የመሳሰለው ነገር መሆኑ ህብረተሰብን የሚወስን ሂደት መሆኑን እነሱን ነው እንግዲህ አሁን ይሄ አስተማሪ በዛን ጊዜ የመጡት የመጀመሪያዎቹ የሰላም ጓድ አስተማሪዎች መካከል ሎሎ መኮንን እድለኞች ነን። አራት በጣም ጥሩ አስተማሪዎች ነበሩ የመጡት፣ የሂሳቡም፣ የፊዚክሱም፣ የእንግሊዝኛውም፣ የታሪክ አስተማሪው። እንግዲህ በተለይ ሁለቱ ናቸው የእንግሊዝ አስተማሪውና የታሪክ አስተማሪው እኔን በደንብ የቀረጹኝ ማለት ይችላሉ። እንግሊዝኛ አስተማሪ የነበረው ሚስተር ግሬጅ አብሬው ኖር ስለነበረ እንደውም የበለጠ ክትትል እያደረገልኝ የአጻጻፍ ስልት ጣጥስ በተለይ አጫጭር አረፍተ ነገሮች የመጻፍ ስልት በደንብ እየሞረደ ነው ማለት ነው። እየሰደበኝም ነው። ቨርቦስ ይላል ብዙ ጊዜ በጣም ረጅም አረፍተ ነገር ስትጽፍ ቨርቦስ ነው የሚለው እና እንደዚህ ያለ እየሞረደ አሁን ድረስ ያለኝን እንግሊዝኛም የአማርኛም አጻጻፍ ስልት ስታይል ያወረሰኝ እሱ ነው። ግን ዋናው ግን የታሪክ አስተማሪ ሲያስተምር በተለይ እንዳጋጣሚ ይሄ ፈረንሳይ አብዮትና የናፖሊዮን ገድሎች የሚያቀርብበት ጊዜ ቅድም ባልነው ፎቶ በሚደረገው አይነት መልክ የዓመተ ምሕረትና የሰዎች ስም ጋጋታ ብቻ ሳይሆን የሂደቶች የፕሮሰሶች ፕሮሰስ እሱን በመሆኑ እና በቃን ጊዜ ነው በጣም የተለወጥኩት እና በአጭር ጊዜ ውስጥ በቃ የታሪክ ፍቅሬ በጣም እያደገ ሄዶ እንደዚሁ አንድ ጊዜ ፈተና ወሰጥቶን አሽሬ ጽፌ ወስዶ ማታ ሲያረም ቆይቶ በማግስቱ ጠዋት ተቻክሎ ነው የመጣው ወደ ክፍል እኔን ለማንበብ። በጣም ከመውደዱ የተነሳ ዛሬ ማነብላችሁት ትላንት በፈተናችሁ ፈሰሳችሁ ፈተና ባህሩ የጻፈውን ነው ብሎ ማንበብ ሲጀምር በቃ ደንግጬ ወደ ወንበሬ ስር ምናምን መደበቅ ሁሉ ጀመርኩኝ። ግን ከዛ በኋላ ነው እንግዲህ ለካ ይሄ ጣፈንታ ይሄ መሆን አለበት ብዬ ከታሪክ ጋር የተቆራኘሁት።
የቤተሰብ አባልም ሌላም ጓደኛ የተቃወሙት የለም?
በተቃውሞ በኋላ መቃወም ሳይሆን መቼ መቃወም አይቻልም በተን እሱ እንግዲህ ምን ላይ ነው የሚመጣው ወደ ዩኒቨርሲቲ መሄድ ሲጀምር እኔ ታሪክ ነው ማጠናው በሚልበት ጊዜ ሁሉም ሰው እብድ ነው ወይ መካሪ የለውም ወይ ለተባለው ምክንያቱም የማቴማቲክስ ችሎታ በጣም ከፍተኛ ከመሆኑ የተነሳ ወይ ማቴማቲክስ ፊውር ማቴማቲክስ አጠናለሁ ወይ ማቴማቲክስ ጋር የተዛመደ እንደ መሐንዲስ መንደስና አይነት ነገር ገባለሁ በዛም ሳክሰስፉል ሆናለሁ ተብሎ ነው እና የሚጠበቅ የነበረውና እንዴት ነው ታሪክ የመረጠው እንዴት መጀመሪያ ነው አርት ፋክልቲ እንዴት ገባ ነው የተባለው ሁለተኛ ደግሞ ከዛም አልፎ ደግሞ እንዴት ታሪክ መረጠ የሚል እንትን አለ ግን ተቃውሞ ሊሆን አይችልም ምክንያቱም ዞሮ ዞሮ ወሳኙን እኔ የራሴን ህይወትም ውስጥ ነው ግን ለመምከር የሚሞክራሉ አረምከሩትም ያሉ አሉ
የታሪክ ትምህርት እንድርሶ ለሚወዱት የመጠየቅ የመመርመር ችሎታውና ጥማታቸውን ለሚያረጉት ሪካውንት አስፈላጊነቱ ግልጽ ነው ለህብረተሰብ ለሀገር ምን ጥቅም ይባል ነው ይላሉ
ማንም ሰው ለታሪኩ እንደማይኖር ሀገርም ለታሪኩ አይኖርም ምክንያቱም ምንጊዜም ከየት ጀምሮ የደረሰ ነው እንግዲህ ማንኛውም ሂደት በዚህ ነው የሚተነብለው እና ያሁኑ ሁኔታ እንዱ ብቻ ያሁኑ ሁኔታ ብቻ ማለት መረዳታችን ወደ ኋላ ተመልሶ እንዴት እንደዚህ መጣ አሁን ኢትዮጵያ እንዴት ተፈጠረች ድሮ ምን ተመስል ነበር በመሃል በስንት አይነት ሂደት ውስጥ ነው ያለፈችው ጠባ ወሰፍታ እንደዚህ ወጫልሻ ደሞ 19ኛው መቶ አመት ደሞ አሁን ያዘችው ቅጽ እንዴት ነው ያዘችው እንደኝነኝ ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው ማንኛውም እኮ ጥናትን እኮ ምታይ ለምሳሌ በኢኮኖሚክስም በፖለቲካል ሳይንስም ሶሲዮሎጂ ማለት ዲሲፕሊኖችም ቢሆን ሲያጠኑ ጥናት ሲያደርጉ መጀመሪያ ታሪካዊ ዳራ ነው ታሪካዊ ዳራ ምንድነው ከኋላ ነው የሚጀምረው ለምን ያ ግባት ነው ትልቅ ግባት ነው የሚሆነው ያሁኑን ለመረዳት ስለዚህ አለ ታሪክን ሳታውቅ ያሁኑ ሁኔታ ለመረዳት በፍጹም አትችልም ምክንያቱም ያሁኑ ሁኔታ የታሪክ ውጤት ስለሆነ ማለት ነው
ኢትዮጵያውያን እንግዲህ ታሪካቸው ይወዳሉ ይባላል በታሪካቸው ይመካሉ በታሪካቸውም ይጣላሉ የት ላይ ነው የተሳሳቱት ኢትዮጵያውያን በዚህ ረገድ ታሪክን አገር ለመገንባትስ መሳሪያ ማድረግ እንዴት ይጠቅማል
ታሪክም መካቱ ወጭም ያለ ነገር ነው ምክንያቱም ኢትዮጵያ የስልጣኔ ሀገር ነች እና አክሱም ለላሊበላ እና ሐረር እና ጅማ አባጀፋርን የመሳሰሉ የዳበሩ መንግስታት ያለች ሀገር ነው ቅርስ በቅርስ በዩኔስኮ ደረጃ በቅርስ የተመዘገቡት እንኳን የታሪካዊ ቦታዎች ቀላል አይደሉም በዚህ በዘሉ እንኮራ እንችላለን ከዛም ከሁሉም በላይ ደግሞ አድዋን የመሰለ አንጸባራቂ ድል በዓለም ታሪክ እንደ ልዩ ገድል ሊታይ የሚችል ምክንያቱም ዓለም በአጠቃላይ በተለይ አፍሪካ በአጠቃላይ በኮሎኒያል አገዛዝ በወደቀችበት ጊዜ እንቢ ብለው ለኢትዮጵያን እንቢ ለነጻነታችን ብለው ልዩነታቸውን አቻችለው በአንድ መንፈስ በአንድ ልብ ተዋግተው አገራቸውን ነጻ ለማድረግ ችለዋል እና እነኚህ የሚያኮሩ ናቸው ግን እንግዲህ መቼም እንደነው ከጊዜ በኋላ ያስተረጋጋም ልዩነት አለ ያው ምንድነው አንዱም ደሞ ችግርም በመሰረቱ የኢትዮጵያ ታሪክ አጻጻፍ በቀድሞ ጊዜ አካታች አልነበረም በሰሜኑ ላይ የሚያተኩር ነበር ሸማዊ እና ይሄ ስለነበረ ነው እንግዲህ አሁን ለምሳሌ ይሄ ልዩነት የመጣው ከዛ ደግሞ በ19ኛው መቶ አመት የአጼ ምኒልክ ግዛት መስፋፋት እና የዘመናዊ ኢትዮጵያን የፈጠሩበት ስልት አንዳንድ ጭካኔ ያለበት ስለነበረ በዛ ምክንያት ያለው ጠባሳ አሁንም ድረስ ያልሻረ ሆኖ በዚህ ምክንያት የተረጓጎም ልዩነት ይመጣል እንጂ በመሰረቱ ሊኮራ የሚችልበት ታሪክ ነው ያለው ሌላው ራሱ አሁን የአድዋ ብቻ አይደለም የአምስቱ ዓመት የነጻነት ትግል ራሱ ቀላል አይደለም እና ያ የዛው ነጸብራቅ ነው የአድዋ ነጸብራቅ ነው በአድዋ አማካኝነት ነጻ እንደሆነን ደግሞ በአምስቱ ዓመት ትግል ደግሞ አሁንም ነጻ ሆነን እንቀጥላለን በማለት አጭር ያንን የጠለን አገዛዝ በአጭር ጊዜ እንዲቀጭ አድርጎታል
ግን ታሪክን አገር ለመገንባት መሳሪያ ማድረጉ ይጠቅማል
ወደንም ጠላን ታሪክማ የአገር ግንባታ አንተን ነው አካል ነው ግን እንግዲህ ምን አይነት ታሪክ ነው አካታች የሆነ ነገር ብቻ ነው እና አሁን በታሪክ ክፍለ ትምህርት ለምሳሌ ስራይ ተብሎ የተያዘው ከ1960ዎቹ መጨረሻ በፈረንጆች አቆጣጠር ጀምሮ በተለይ ይሄ ሰሜን ተኮር ሰሜን ላይ ብቻ የሚያተኩረውን ታሪክ ለመከለስ የደቡቡን ህዝብ ታሪክ ለመጻፍ ደግሞ የጽሁፍ መረጃ እንደ ሰሜኑ ስለሌለ የቃል መረጃ ሳይንሳዊ የሆነ መንገድ በመጠቀም በዛ መሰረት ታሪካቸውን ማወቅ ሳወቅና በተለይ ሁለት አስተማሪዎቻችን ከእንግሊዝ ሀገር በዚሁ ሜቶዶሎጂ ወይም ስነ ዘዴ ተክነው የመጡ ጠቅላላ የአራተኛ ዓመት የመመረቂያ ጽሁፉን አቅጣጫ ለውጣው በተበደው ህዝቦች ላይ እንድናተኩር በኦሮሞ በሲዳማ በጉራጌ በሐረር በመሳሰሉት ላይ እንድናተኩርና ለህትመት እና ለህዝብ እይታ አልበቁም እንጂ በጣም ብዙ ድርሳኖች ተጽፈዋል እና ከዛን ጊዜ በኋላ ይሄ ሰሜን ለብቻ ተቆመ ተለውጦ የደቡብን ህዝብ ታሪክ ለመታወቅ ችሏል። ማለቴ ታቱ የሚግዜ ሁኔታን ጋር አዛምዶ በዛ ላይ መናቆር ሳይሆን እንዲሁ ብቻ እንደ ታሪክነቱ ተረድቶ ከነ ጉድፉ ማለት ነው። ግን ደግሞ በጣም ብዙ መጎገጻዎች አሉት እና የኛ የህይወታችን የሀገራችን አካል መሆኑን አውቆ ከዛ በኋላ ደግሞ በዛ ላይ ተመስርቶ ደግሞ የተሻለች ኢትዮጵያ ለመመስረት መሞከር
የኢትዮጵያ ታሪክ ጸሐፊዎች የገዢዎችን ታሪክ ማለት መንግስታትን የመሳፍንትን ታሪክ በመጻፍ የተጠመዱ ናቸው የሚሉ ወገኖች አሉ። ነቀፋ እንዴት መልሱ ተለርሶ ሌሎች ደግሞ የአንድ ነገድ ወይንም ብሔር ነው ብለውን ታሪክ እንደሚጽፉ ይናገራሉ። ለነዚህ ምን መልሳሉ? በአጠቃላይ ስለ ኢትዮጵያ የታሪክ አጻጻፍ ታሪክ ምን ነግሩናል?
የገዢ መደብ ታሪክ የነበረው ድሮ ነው፣ አሁን ተለውጧል። በጣም ብዙ ተለውጧል። ምንም ቀደም እንደተጠቀስኩ ነው። አንደኛ ራሱ የደቡብ ተገዢ መደብ ወጥ አዲስ ህብረተሰብ እንትን ምታረጋግበት እንትን ነገር ነው። ሁለተኛ ደግሞ ኢትዮጵያንን መረዳት ያለብን ምንድነው? ያኛውም ቢሆን አለ ምክንያት አይደለም፣ መረጃዎች ናቸው ወደዛ እንትን የሚያደርጉት። ለምሳሌ ዜና መዋዕሎች ናቸው፣ ለረጅም ጊዜ ያሉ ዜና መዋዕሎች ናቸው። እና ዜና መዋዕሎቹ ደግሞ አብዛኛውን በነገስታት ታሪክ ላይ የሚያተኩር ስለሆነ የታሪክ አጻጻፉንም ወደዛ ሰምቷል ማለት ይቻላል። ግን ከዛ ወዲህ ግን ብዙ ለምሳሌ በኢኮኖሚክ ሂስትሪ በኢኮኖሚክ ታሪክ በየኔ ትውልድ በተለይ ብዙ ኢኮኖሚክ ታሪክ ላይ ብዙ ጽፏል። ማህበራዊ ታሪክ ትንሽ እንደው ገና ይቀረዋል ቢባልም ተጀምሯል። በተማሪዎች ደረጃ ለምሳሌ ኢንስቲትዩሽንስ፣ ትምህርት ቤቶች፣ ሰፈሮች፣ ሆስፒታሎች የመሳሰሉት ሁሉ አስጠንተናል እና ተለውጧል። ያው እንግዲህ ድሮ የነበረውን እንትን በማለት ብቻ የገዢ መደብ ታሪክ ብቻ ነው የሚጻፉ ይባላል እንጂ እኔ አሁን ስለ ምሁራን ሁሉ ብዙ ጽፌያለሁ። እንግዲህ የምታውቀው ስለ ተማሪዎችም ጽፌያለሁ። ሌሎችም ባልደረቦቼ እንደዚሁ በጣም በመሬት ስር ይዞታ ላይ ለምሳሌ በመሬት ስሪት ላይ፣ በጭሰኝነት ላይ፣ በመሳሰሉት ላይ ማህበራዊና ኢኮኖሚያዊ ታሪክ በተለይ እየጎላ መጥቷል ማለት ነው። ስለ ፖለቲካ ላይ ብቻ አይደለም። አሁን ወታደራዊ ወይም ፖለቲካ ታሪክ የሚለው የበፊቱ እንትን ሙሉ በሙሉ አሁን ተቀባይነት አለው ማለት አይቻልም። ተለውጧል። ይቀረዋል፣ ግን ኦፍኮርስ ይቀረዋል። ብዙ መሻሻል አለበት፣ ብዙ መቀጠል አለበት፣ መስፋት አለበት፣ መጎልበት አለበት እንጂ ከዛ በተረፈ ግን እንደ ድሮ ይሄው ነው ብቻ ተብሎ የድሮ ወቀሳ አሁንም ድረስ መቀጠል የለበት። ምክንያቱም ያ ማወቅ ያስፈልጋል። የተጻፈውን አለማወቅም ነው አንዱም አለመታተም የታተሙት አነስተኛ መሆናቸው ጥቂት መሆናቸው በቤተ መጻሕፍት ሸልፍ ውስጥ መጣጠላቸው ነው አንዳንዶቹ ጥናቶች እንጂ ካለማወቅ ነው እንደዚህ አይነት ነገር የሚባለው ብዬ ነው የምገምተው።
ካያሌ የታሪክ ስራዎቹ ወደ ሀገር ቋንቋ የተተረጎሙት ካልተሳሳትኩ ሁለት ይመስሉኛል። በሀገር ቋንቋ መጻፉ ተነባቢነቱን ምን ያህል ከፍ እንደሚያደርገው እርስዎ ራስዎ በዚህ በህብር ህይወቴ መጻፉ ላይ ገልጸውታል። ከነዚህ በርካታ የምርምር ስራዎቹ በአማርኛ ትርጉሙ በአጭር ጊዜ ቅድሚያ የሚሰጧቸው የትኞቹን ነው? በጣም በቅርብ ማንኛውን ያስቀድማሉ?
ምንም ጥያቄ የለውም። እሱ አሁን መተርጎም ያለበት ወደ አማርኛ በተማሪዎች ንቅናቄ ላይ የጻፍኩት ዘ ኩዌስት ፎር ሶሻሊስት ኢትዮጵያ የሚለው ነው። እስካሁንም ይከነክነኛል፣ ምክንያቱም ብዙ ሰው ያነበበውም አይመስለኝም በእንግሊዝኛ ስለሆነ እንጂ እሱ ከመጽሐፎች ሁሉ በአንዳንድ ነገር በጣም ወሳኝ የሆነ መጽሐፍ ነው። ለምን አሁን ያለንበትን ሁኔታ ሁሉ የተማሪዎችን ንቅናቄ ሳናውቅ ማወቅ አንችልም። የመሬትን ይዞታን ተውና የብሔረሰብ ጥያቄ መጀመሪያ ያነሱት ተማሪዎች ናቸው። እንዴት ነው ያነሱት? በምን አውድ ነው ያነሱት? ምን ድምዳሜ ላይ ደረሱ? ያስ ድምዳሜ ምን ህጸት ነበረው? ይህን ሁሉ ለማወቅ ያ እንትን በአማርኛ ተተርጎ መምጣት አለበት። እንግዲህ አሁን ያው የድካም ጉዳይ ስለሆነ መተርጎም ቀላል አይደለም። አንዳንዴም ጥሩ አጋጣሚ ስላገኘው ነው የበፊተኞቹን ተረጎምኩት። የስቶክ ሞደርን ኢትዮጵያ እንዴት እንደተረጎምኩ ጽፌያለሁ መጽሐፌ ላይ። ኦክስፎርድ ሰባቲካል በነበርኩበት ጊዜ በተለይ ማታ ማታ ትንሽ ጊዜ ስለነበረኝ ማታ ማታ ከምዝናና እንደው ቁጭ ብዬ ለምን ይህን አልጽፍም አልኩት። ምክንያቱም ከዚህ በፊት በውይይት ላይ የጻፍኩት የ3000 ወይስ 100 ዓመት ታሪክ የሚለው የፈጠረውን ስሜት በዚህ ላይ የፈጠረውን ስሜት ከተረዳው በኋላ ለካ ህዝባችንን ትተነዋል፣ ህዝባችን ምንም አልሰራንም ብዬ አሁን በአማርኛ መጻፍ አለብን ብዬ ያው በዛው በነበረኝ በ3 ወር ቆይታ ማታ ማታ እየጻፍኩኝ ኦልሞስት ጨረስኩት ማለት ይቻላል። የፓዮኒርስ ኦፍ ቼንጅ ወይም ፋናው ለውጥ አቀንቃኞች የሚለውን ደግሞ የተረጎምኩት አብዛኛውን የተረጎምኩት በርሊን ለአንድ ዓመት ፌሎሺፕ አገኘ በነበረበት ጊዜ ዛለኝ ፕሮጀክት በጎን እየሰራን ደሞ ሰረቅ አርጌ ደግሞ ከሰዓት ሰረቅ አርጌ በግማሽ ቀን ያን እንሰራለን። ግማሽ ቀን ደሞ ይሄንን እየተረጎምኩኝ ለወለዳር ለማብቃት እየሰራ አሁን ያን የተዝናና ጊዜ ተማግኘት ከባድ ነው መድከምም አለ ትንሽ። ስለዚህ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በመስማማት ተርጓሚ እየፈለገን ያለነው ከዛ በኋላ ያው ወጣው አርቶ ስራ ይፈልጋል። ትርጉሞችም ደራሲው ራሱ ተርጉሞ ነው የሚሻለው ምንም ጥያቄ የለውም። ግን ደግሞ ትንሽ ምናልባት ጊዜ እንዳይፈጅብኝ በመስጋት አንድ ዘዴ እየፈጠርን እያፈላለግን ነው። ተርጓሚ ፕሮፌሽናል ተርጓሚ ተርጓሚበትና ከዛ እኔ ደግሞ አርቶት አድርጌለት የሚታተምበት መንገድና ምንም ጥያቄ የለውም እሱ ነው እንግዲህ አሁን የቀረው።
በተከታይ 30 ዓመት በላይ ለሆኑ ዓመታት የጻፏቸውን አንድ ላይ የተጠራቀመ ሶሳይቲ ስቴት ኤንድ ሂስትሪ የሚለው መድብል አለ። መቼም እኔ እንዳየሁት እሱ በጣም ብዙ የሚጠቅም ነገር ስላለው እሱንስ እንዴት ያውታል?
ለማተርጎም ማለት ነው። ሄርኩሊያን ፈረንጆች ሄርኩሊያን የሚሉት ታስክ ነው። አንዳንዶችም ደግሞ ጊዜያቸው አልፎባቸው ሊሆን ይችላል። ግን ሌላም ሰው ጠቁሞኛል ይሄንን እሱም አንድ ነው። ምክንያቱም መጽሐፍ ብዙ ሰው በመጽሐፍቱን መልክ ያው የሚያውቀው እንጂ ደራሲዎች አብዛኛውን ጊዜ ብዙ ቁም ነገር ደግሞ የሚጽፉት በመጣጥፎች ነው። በተለይ አካደሚክ ዓለም መጣጥፎች ትልቅ ሚና ነው ያላቸው። እነኛ መጣጥፎች ደግሞ እንዳልከው የብዙ ዓመት ውጤቶች ናቸው። ተሰባስበው በአንድ ቅጽ እንዲገኙ ያደረግነውም ተበታት ነው በየቦታው ስለሆነ ሰውን ያገኛቸዋል። ስለሆነ እንግዲህ አትሊስት በአንድ መድበል አዲስ አበባ ዩኒቨርሲቲ ፕሬስ ጋር ተባብሬ ያንን አሳተምኩ። እንግዲህ እሱ ትርጉም ደግሞ ሌላ አጀንዳ ነው። ጊዜና ጉልበቱ ከሰጠን ምን ያውቃል እንግዲህ አትሊስት የሁሉንም ባይሆን የተመረጡትን
በዚህ ጊዜ በጣም ወሳኝ ነው እና በግድ መስራት አለብኝ የሚሉት በቀደም ብዙ ጥሪ ቀርቦልዎታል ብዙ እንጠብቃለን እየተባሉ ነው። እንደው በእርስዎ አስተያየት ግን ምንድነው ፊት ፎ ላይ ያለ እቅድ?
ወጭም ሰው አዘኔታ የለውም። ይሄን ሁሉ ለፍቼ እንደገና አሁን ምን እንጠብቃለን? እኔ ማለት ያለ በጣም አስቸጋሪ ነው። ወጭም ሰው እኮ ወጥቀምም አለ እና አሁን ያቀድኩት ነገር የለም። እንግዲህ ይሄ እነኚህ ትርጉም ስራዎች በተለይ እዚህ የተማሪዎች ንቅናቄ ትርጉም ስራ ዳር ቢደርስልኝ ትልቅ እርካታ ያሰማኛል። እኔ ከዛ በተረፈ ከዚህ ተጀመርኩት ፕሮጀክት ነበር በማንነት ጥያቄ ላይ ሂስቶሪካል አናሊሲስ ለማድረግ የጀመርኩት ስራ አለ። ሳውዝ አፍሪካ ስተለምቦሽ አምስት ወር በቆየሁበትም ጊዜ በሱ ላይ ነበር ያተኮርኩት። ብዙ ተዛማጅ የሆኑ መጽሐፍት በማንበብ ምን በማለት እና ጉልበቱ ከሰጠኝና ዋናውን ካገኘሁ ምናልባት እሱ ወሳኝ ጥያቄ ስለሆነ በእሱ አንድ ድርሰት ይዤ ብቅ ልል ይችል ይሆናል። ግን ተስፋ አልሰጥም ማለቴ የት አለ ብላችሁ እንዳጨቀጭቁኝ በኋላ።
በጣም እጅግ በጣም አመሰግናለሁ ፕሮፌሰር ስለሰጡኝ ሳይትና
እሺ። እኔም በጣም አመሰግናለሁ ለሰጠኝ እድል።
መለስካቸው አማሃንና እንግዳውን ፕሮፌሰር ባህሩ ዘውዴን እናመሰግናለን። በመቀጠል የማህፀን ፊስቱላና ሕክምናው ዙሪያ ያተኮረ ዘገባ እናቀርባለን። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገሮችና በእስያ ከሁለት ሚሊዮን በላይ የሚሆኑ ወጣት ሴቶች ማህፀን ላይ ለሚደርስ የፊስቱላ ችግር ሕክምና ሳያገኙ እንደሚኖሩ የዓለም የጤና ድርጅት መረጃ ያመለክታል። እነዚህ ሴቶች እድሜ ልካቸውን ከማህበረሰብ ተገልለው ስር ከሰደደ የጤና ችግርና ከድባቴ ጋር ለመኖርም ይገደዳሉ። የአሜሪካ ድምጽ በየሳምንቱ የሚያዘጋጀው ድምጻችን የተሰኘው መሰናዶ በኬንያ ከማህፀን ፊስቱላ ያገገመች ሴትና ለ27 ዓመታት የፊስቱላ ጠዶ ጥገና ሐኪም ሆነው እያገለገሉ የሚገኙትን ዶክተር አምባዬ ወልደ ሚካኤልን አነጋግሮ ያሰናዳውን ፕሮግራም ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የማህፀን ፊስቱላ ነፍሰ ጡር እናቶች በወሊድ ወቅት ከሚያጋጥሟቸው ከባድና አደገኛ ጉዳቶች አንዱ ነው። በሽታውን ሙሉ ለሙሉ መከላከል የሚቻል ቢሆንም በታዳጊ ሀገራት ባለው የማህፀን ሕክምና አገልግሎት እጦት ምክንያት በሚሊየን የሚቆጠሩ ሴቶች በሽታው በሚያስከትልባቸው ጭንቀትና የነገ ሕይወታቸውን በመፍራት ለመኖር ይገደዳሉ። በተጨማሪም ቤተሰቦቻቸውና ማህበረሰቡ ስለሚያገላቸው በማህፀን ፊስቱላ የተጠቁ ሴቶች ብዙ ጊዜ የኢኮኖሚ አቅማቸው የተዳከመና ለሕክምና ያላቸው አማራጭም የተገደበ ነው። በዚህ በሽታ ተጠቂ ከሆኑ ሴቶች አንዷ ኬንያዊቷ ሻሮን ኮሪር ናት። ሻሮን የህግ ባለሙያና አስተማሪ ስትሆን ከ6 አመት በፊት ሁለተኛ ልጇን ናይሮቢ በሚገኝ ዘመናዊ ሆስፒታል ውስጥ በመተወልድበት ጊዜ በተፈጠረ ችግር ለፊስቱላ ህመም መዳረጓን ተናገራለች። ምንም እንኳን የተሻለ የጤና አገልግሎት ባለበት ቦታ ብትኖርም በፊስቱላ የሰለጠነ ባለሙያ እስክታገኝ ለ6 ወር የሴትነት ክብሯን የነካ አስጠቃቂ ጊዜ እንዳሳለፈች ትገልጻለች።
For sure, it was devastating. It was one of those experiences that you really didn't wish to have into anybody.
እውነት ለመናገር እጅግ በጣም የሰበረኝ ሁኔታ ነበር። ማንም ላይ እንዲደርስ የማልመኘው በሽታ ነው። ምክንያቱም ሽንትና ሰገራዬን መቆጣጠር አልችልም ነበር። በዚያ ላይ ሰገራ በሽንት መሽኔ በኩል ይወጣ ነበር። እጅግ ከባድ ነበር። በህይወቴ ካሳለፍኩት ነገር ሁሉ እጅግ ከባዱ ይሄ ነው። ሽንት መቆጣጠር ካቃተኝ በኋላ መሽተት ከጀመርኩ ጀምሮ ሰዎች መጥተው ልጄን እንዲያዩ እንኳን አልፈልግም ነበር። መኝታ ቤቴ ውስጥ ተገልዬ ብቻዬን ነበር መቀመጠው። ሳላውቀው በራሴ ላይ ያለኝ መተማመን ሁሉ ጠፍቶ ነበር።
ሻሮን በማህፀን ፊስቱላ በሽታ ምክንያት የልጆቿን አባት ጨምሮ በቤተሰቦቿና በጓደኞቿ የደረሰባትን መገለልም አትረሳውም። ከበሽታዋ አድና ተመልሳ ከህብረተሰቡ ጋር መቀላቀልና ወደ ቀድሞ ህይወቷ መመለስ የምትችልም አልመሰላትም ነበር።
Yeah, after my experience with fistulas, I got a lot of stigma from my husband. He went telling my friends, our family friends that I'm smelling.
በፊስቱላ ከተጠቃ በኋላ ባለቤቴ በጣም ነበር ያገለለኝ። ለጓደኞቻችን፣ ለቤተሰቦቻችን እየሸተትኩ እንደሆነ፣ በሽንትና በሰገራ እየተጨማለኩ እንደሆነ፣ መኝታ ቤታችን መቆየት የሚችልበት ስፍራ እንዳልሆነ ይነግራቸው ነበር። ይሄ ለኔ በጣም ከባድ ነበር። በጣም ነበር የሚሰማኝ። በተለይ ደግሞ የሱን ድጋፍ አለማግኘቴ። ነገር ግን ህክምናውና በተለይም ደግሞ የስነልቦና ድጋፍ ካገኘሁ በኋላ ግን ይህንን የሴቶች ችግር ልንወያይበት እንደሚገባ ተረዳሁ። ለዛ ነው ሴቶች በነጻነት ስለ ፊስቱላ በሽታ የሚያወሩበት። ህክምና አግኝተውና ድነው ወደ ቀድሞ ህይወታቸው መመለስ እንደሚችሉ ተስፋ የሚያገኙበት ፋውንዴሽንን ያቋቋምኩት።
ሻሮን በኬንያታ ብሔራዊ ሆስፒታል ቀዶ ጥገናውን አግኝታ ከዳነች በኋላ ግን እሷ ለወራት ባሳለፈችው ሁኔታ ውስጥ ለአመታት የሚኖሩ በርካታ ሴቶች መኖራቸውን ተረዳች። በመሆኑም አሁን በፊስቱላ የተጠቁ ሴቶችን እናድን የሚል ፋውንዴሽን አቋቁማ ሌሎች ሴቶችን በማገዝ ላይ ትገኛለች። የማህፀን ፊስቱላ በአደጉና የተሻሻለ የጤና ተቋማት ባሉባቸው ሀገራት ሙሉ ለሙሉ መወገድ የቻለ በሽታ ነው። የህክምና አገልግሎት ተደራሽ በሆኑባቸው አካባቢዎች እንዳይከሰት ማድረግም ይቻላል። እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚኖሩ በሚሊዮኖች የሚቆጠሩ ሴቶች ግን ለዚህ አልታደሉም። በኢትዮጵያ ከ27 አመታት በላይ የፊስቱላ ቀዶ ጥገና ሐኪም በመሆን ያገለገሉት ዶክተር አምባዬ ወልደ ሚካኤል እንደሚሉት ችግሩ በብዛት በገጠሩና የኢኮኖሚ አቅማቸው አናሳ በሆኑ የህብረተሰብ ክፍሎች ዘንድ የገዘፈ መሆኑ ደግሞ ትኩረት እንዳይሰጠው አድርጓል።
Why we are not able to treat them is
አብዛኞቹ የማህፀን ፊስቱላ ተጠቂዎችን ማከም የማይቻለው አንደኛ በቂ ፊስቱላ ቀዶ ጥገና ሐኪሞች ባለመኖራቸው ነው። እነዚህ ሴቶች በማንኛውም የጤና ተቋም ሄደው ህክምናውን ማግኘት አይችሉም። ፊስቱላን መጠገን የሚችል የፊስቱላ ህክምናን የሚሰጥ ሐኪም ያለበት ቦታ መሄድ አለባቸው። ይሄ ሁኔታውን አስቸጋሪ አድርጓል። ሌላው ችግር ደግሞ አብዛኞቹ የፊስቱላ ተጠቂ ሴቶች የኢኮኖሚ አቅማቸው ደካማ ከሆነ የማህበረሰብ ክፍል የሚመጡ መሆናቸው ነው። ወደሚታከሙበት ለመሄድም የትራንስፖርት የሚከፍሉት እንኳን የላቸውም። ቢኖራቸውም እንኳን ወደ ህክምና ቦታ የሚወስዳቸው ሰው ያስፈልጋቸዋል። አንዳንዶቹ ደግሞ ፊስቱላ በህክምና የሚድን መሆኑን እንኳን አያውቁም።
ዶክተር አምባዬ ባለፉት 3-10 አመታት ውስጥ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ የሚገኙ ከ9000 በላይ የማህፀን ፊስቱላ ተጠቂ ሴቶችን አክመው አድነዋል። ከ3 አመት በፊት በኢትዮጵያ ባቋቋሙት ሆፕ ኦፍ ላይት የተሰኘ በጎ አድራጎት ድርጅት አማካኝነት በአሰላ፣ በጅማና በጎንደር ባቋቋማቸው 3 የፊስቱላ ህክምና ማስጫ ማዕከላትም በሺዎች ለሚቆጠሩ ሴቶች የቀዶ ጥገና አገልግሎት፣ የስነ ልቦና ድጋፍና በአካባቢው ለሚገኙ የጤና ባለሙያዎች የፊስቱላ ህክምና ስልጠና እየሰጡ ይገኛሉ። በሽታውን ሙሉ ለሙሉ ለማስወገድ ወይም እንዳይከሰት ለመከላከል ግን ሀገራዊ ጥንጅት እንደሚያስፈልግ ያሳስባሉ።
Different variants are involved in the problem of the cause of obstetric fistula.
የማህፀን ፊስቱላ በሽታ እንዲከሰት የሚያደርጉ በርካታ ምክንያቶች አሉ። ስለዚህም ለማጥፋትም የተለያዩ ባለድርሻዎች የየድርሻቸውን መወጣት አለባቸው። ለምሳሌ የጤና ሚኒስቴር የሕክምና ተቋማትን ማስፋፋት የሰለጠኑ አዋላጆች እንዲኖሩ ማድረግ እናም ደግሞ የሕክምና መገልገያ ቁሳቁሶችን ማሟላት አለበት ሴቶችንም ማህበረሰቡንም ማስተማር አለበት ችግሩ መታከም እንደሚችልም መታወቅ አለበት ስለዚህ ትምህርት ሚኒስቴርም የራሱ ሚና አለው የሴቶች ጉዳይ ሚኒስቴርም እንዲሁ ፖሊስ አውጪዎችን ማስተማር መገለልን ለማስቆም ማህበረሰቡን ማስተማር አለባቸው ስለዚህ የማህፀን ፊስቱላ በሽታን ለመክታት የነዚህ ሁሉ አካላት ቅንጅት ያስፈልጋል
የማህፀን ፊስቱላ በሽታ በዋናነት የተራዘመ ምጥ በሚኖርበት ወቅት በቂ ህክምና አገልግሎት ባለመኖሩ ምክንያት የሚከሰት ችግር ቢሆንም ከምጥ ጋር ያልተያዙ ለምሳሌ በማህፀን ቀዶ ጥገና ወቅት በሚያጋጥም መሰንጠቅ በልጅነት የሚደረግ የግብረ ስጋ ግንኙነት አስገድዶ መደፈርና የተለያዩ ኢንፌክሽኖች ምክንያትም ሊከሰት ይችላል ሆኖም የህክምና አቅርቦትን በማሻሻልና በቂ የህክምናው ባለሙያዎች እንዲኖሩ በማድረግ ችግሩ ሙሉ ለሙሉ እንዲወገድ ከተከሰተም እንዲድን ማድረግ ይቻላል ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ዋሽንግተን ዲሲ
ስመኝሽ ቆየን ለዝግጅቷ አመሰግናለሁ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል አብራችሁን እንድትቆዩ በድጋሚ እንጋብዛችሁ አሁን መስተንግዶን ለሙዚቃ ቃና አዘጋጁ ለንግዱ ወልዴ ለልቀቅ መልካም ቆይታ
ጤናስልኝ እንደምን አመሻችሁ ዘውትር ክራሚ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል ሙዚቃዎችን መራርጬ ወደናንተ የማደርሰውና እስከ 4 ሰዓት አብራችሁን ማምሸው እንግዶልኝ ነኝ ነጭ ላቭ ሶንግ ብላከሰ የምትይ ዜማ ጋር በእንዳራፋና አቆጣጠር 2007 የለቀቀችው የዚህ ዘፈን ግጥም የፍቅር ጉዳይን የሚነካ ቢመስልም ርሷም ሆነች የሙዚቃ ተንታኞች እንዳሉት ግን ግጥሙ የተጻፈው ሳራ በሙዚቃ ኩባንያዎች ላይ በነበራት ቅሬታ ምክንያት እንደሆነ ተገልጿል ለኩባንያዎች ውስጥ ልካቸው የነበሩት ግጥሞች ለነርሱ ገበያ አርኬ ባለመሆኑ ችላ ሲሏት እነርሱን ለማስደሰት ብላ የምታደርገው ነገር እንደማይኖር ለመግለጽ የተጠቀመችበት ዘፈን እንደሆነ ተናግራለች ሳራ በራለስ የሁለት ግራሚ ባለቤት ነች። ለቶኒና ኤሚ ሽልማቶችም ታይታ ነበር። 3 ሚሊዮን አልበሞችንና 15 ሚሊዮን ነጠላ ዜማዎችን ሸጣለች። ላቭ ሶንግ በሳራ በራለስ ዋናው የዩቲዩብ ቻናል ላይ ብቻ 112 ሚሊዮን ጊዜ ተደምጧል። ጭንደው ያልኩለት ተቀናፋቂ ሰርከ የማይታከተኝ አለውሽ ተባጊ ፍቅር ተደግፈይ ቃል ኪዳን ታቅፈይ ትመጪንደው ያልኩ ክፍት ነው ደጃፌ ትመጪንደው ሚካኤል በላይነ ናፍቆትና ፍቅር ብሎ በሰየመው አልበም ውስጥ ካካተታቸው ድንቅ ዜማዎች አንዱ ነው። ፍቅር ተደግፈይ ቃል ኪዳን ታቅፈይ ትመጪንደው If I did mean to tell you Coffin bigger for him to break I was told And he can is down All I got down በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ ማመሸው እንግዶልኝ ነኝ። Before I let go, Frankie Beverly እና የሪትም ኤንድ ብሉስ ባንዱ ሜዝ በእንዳረፓን አቆጣጠር 1981 የለቀቁት ዜማ ነው። ዘፈኑ አሁንም በተለየ አፍሪካ አሜሪካውያን በሚያዘወትሯቸው መዝናኛ ስፍራዎች የሚሰሩ ባንዶችና ዲጄዎች ሳይጫወቱት የማያልፉት ነው ብል ማጋነን አይሆንም።
Before I let go. Frankie Beverly ከሜዝ የሙዚቃ ባንድ ጋር ነበር። Beyoncé ለዚህ ተወዳጅና ትውልድን የተሻገረ ዘፈን ክብር ለመስጠት ከአራት ዓመታት በፊት በለቀቀችውና Homecoming በተሰኘው የሙዚቃ ፊልም ውስጥ አካተዋለች። የመለያየት ሙዚቃ ነው። ከፍቅር በኋላ አልፎ አልፎ መለያየት ይኖራል። ከመለያየት በፊት ትክክለኛ ውሳኔ መወሰንን ማረጋገጥ ቻለው ይያለ ነበር። Frankie Beverly ገዳይ ኢየራኤል ጌቱ ነው ያው በፍቅር መሆኑ ነው
ገዳይ 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 በፍቅር ገዳይ 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 በሞደድ ገዳይ ከተሰናዳል ልቤ እንደቤት አደረና ስለ
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ አራት ሰዓት አብሬያችሁ ማምሸው እንግዲህ ወልዴ ነኝ። ሁሌም ማሰለቻችሁን ብዬ የማስበው ሙዚቃ ነው። ቢዮንሴን ጨምሮ በርካቶች የተጫወቱት ዜማ ነው። የምጋብዛችሁ መጀመሪያ ያዘመችውን የኤታ ጀምሰን ነው።
It was
ካዲላክ ሬኮርድስ በተሰኘውና በ60ዎቹና ከዛም በፊት በሰለነበሩት ዘፋኞችና የሬኮርድ ስቱዲዮዎች መካከል ስለነበረው ሁኔታ በሚተርከው ፊልም ላይ ቢዮንሴ ያደመጥናትን ኤታ ጀምስንና ተጫውታለች። ቢዮንሴ በዚህ ፊልም ላይ እንዴት ግሩም አድርጋ እንድትጫወተችው ፊልሙን ፈልጋችሁ እንድታዩ ጋብዛለሁ። ካዲላክ ሬኮርድስ ይሰኛል። በጣም ከመወደለት ሙዚቃዎች አንዱ ነው በምን ሰበብ ልጥላሽ ማሙድ አህመድ ለዛሬው ሙዚቃ ቀና የመጨረሻ ምርጫዬ ነው። ለሳምንት ከጥሮ ይዘንን ላይ ሰላም።
ክብራትና ኩራን አድማጮቻችን ነገ እሁድ በመስተዋት ፕሮግራም እስከምንናገኛችሁ ሰላም በደህና አደሩ።